የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መጋቢት 17 2015 ዓመተ ምህረት ዝግጅታችን ጀመረ።
መንግስት ከሚያደርገው ነገር ከእሱ ከከልከላው በተጨማሪ ኢትዮጵያ ውስጥ በጣም ከፍተኛ ስጋት ኢንፎርማል ሆኖ ጥቃት ይሄ በመንጋ የሚደርስብሽ ፍረጃ ግለሰብ ነው አግቶ ገንዘብ የሚጠይቅሽ አሁን እኮ ከመንግስት በላይ የሆኑ ኢንፎርማል ግሩፖች ተፈጥሯል።
በሰሜን ኢትዮጵያ ጥቃት የደረሰባቸውን ሴቶች ድምጽ ማሰማት በመቻሏ የዘንድሮ ዓለም አቀፍ ጽኑ ሴቶች ሽልማት ተሸላሚ ሆነችውን ኢትዮጵያዊቷን ጋዜጠኛ ማዓዛ መሐመድን ነው የሰማችሁት። በስቱዲዮአችን በእንግድነት ተገኝታ በኢትዮጵያ ያደገ ስለሄደው የነጻ ፕሬስ አፈናና ሌሎች ጉዳዮች ቆይታ አድርገናል።
ምንም ክፍያ ያለምንም ውጣ ውረድ ማስተናገድ የሚቻልበት ሁኔታ ካለ ደግሞ ያ በጣም ጥሩ ነው። ግን በመረጃ በጣም ጥሩ ነገር ነው። ግን ደግሞ እንዴት ነው የሚተገበረው? እንዴት ነው ከመብትም ከህግ ጋርም በጣም ጣም ሁኔታ ይሄን የሚያደርገው? ከሄዱም በኋላ ምን አይነት ነው ያለው ፎሎ አፕም ችግሮችም ካሉ የመከታተያ ሜካኒዝሙ ምንድን ነው የሚለውም መታየት ይኖርበታል። ሲተገበር
ኢትዮጵያውያን ለሰብአዊ መብት ጥሰቶች ሳይጋለጡ ለስራ ወደ ውጭ ሀገራት መሄድ የሚችሉበትን መንገድ መንግስት መግለጹን ተከትሎ ያነጋገርናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን የህፃናትና ሴቶች መብቶች ኮሚሽነር መስከረም ገስጥን ነው የሰማችሁት። ወደ በኋላ ላይ እንመለስበታለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ መጋቢት 17 2015 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። በምሽቱ መሰናዶአችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሳን እንዳስሳለን። ዘና የሚያደርጓችሁን ሙዚቃዎችም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ ምክትል ፕሬዚዳንት ካሜላ ሃሪስ አንድ ሳምንት የሚፈጀውን የአፍሪካ ቆይታቸውን ለመጀመር ዛሬ ጋና ገብተዋል። ዩናይትድ ስቴትስ ከአፍሪካ አህጉራት ጋር ያላትን ግንኙነት ለማጠናከር ዛሬ በጋና የተጀመረው ጉዞ ወደ ታንዛኒያና ዛምቢያም ይሻገራል። ካማላ ሃሪስ ዛሬ እሁድ በጋና ዋና ከተማ ሲያርፉ በትምህርት ቤት ተማሪዎች በከበሮና በዳንስ በታጀበ ዝግጅት አቀባበል ተደርጎላቸዋል። ጋና ከቅርብ ጊዜ ወዲህ የጸጥታና የኢኮኖሚ ችግሮች ቢጋረጡባትም በአፍሪካ በጣም የተረጋጋ ዲሞክራሲ ያላት ሀገር ተብላ ትታወቃለች። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ደቡባዊ ዩናይትድ ስቴትስ ግዛቶችን በመታው ከባድ አውሎ ነፋስ ምክንያት የ26 ሰዎች ሕይወት ማለፉን ተከትሎ የአስቸኳይ ጊዜ አዋጅ አወጡ። አደጋው በከፍተኛ ሁኔታ ያጠቃው ሚሲሲፒ ውስጥ የሚገኙ 4 አውራጃዎችን ሲሆን እስካሁን የ25 ሰዎች ሕይወት ያለፈው ከነዚህ አካባቢዎች ነው። አንድ ሰው ደግሞ በአላባማ ሕይወቱ አልፏል። ከባድ አውሎ ነፋስ ያጠቃቸው እና የአስቸኳይ ጊዜ አዋጁ ያካተታቸው የሚሲሲፒ አውራጃዎች ካሮል፣ ሃምፕሬስ፣ ሞንሮ እና ሻርኪ ሲሆኑ በተለይ የሮሊንግ እና ፎርክ እንዲሁም የሲልቨር ሲቲ ከተማ ጉዳቱ በከፍተኛ ሁኔታ ያጠቃቸው ናቸው። የአስቸኳይ ጊዜ አዋጁ በአደጋው የተጎዱ ሰዎችን በነጻ ድጋፍ የሚያገኙበትን መንገድ የሚያመቻች ሲሆን ድጋፉ እርዳታና ብድርንም ይጨምራል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቲክቶክ የተሰኘው ቁጥሩ እጅግ የበዛ ተጠቃሚ ያለውና አጭር ምስሎችን ለማጋራት የሚያስችለው የኢንተርኔት መተግበሪያ የደህንነት ስጋትነቱን ለመግታት ከዩናይትድ ስቴትስ ምክር ቤት ሕግ አውጪዎች ጥረታቸውን እንደሚቀጥሉ የምክር ቤቱ አፈ ጉባኤ ኬቨን ማካርቲ ዛሬ እሁድ ተናገሩ። በቻይና በሚገኘው ባይት ዳንስ ባለቤትነት የተያዘውን ቲክቶክ በዩናይትድ ስቴትስ እንዲታገድ ወይም ፕሬዚዳንት ጆ ባይደን አስተዳደር ማገድ እንዲችል ህጋዊ ስልጣን እንዲሰጠው የሚጠይቁ ክፍሎች በምክር ቤቱ ካሉ ሁሉም ህግ አውጪዎች ግፊት እየጀመረ ነው። ማካርቲ ዛሬ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ አሜሪካውያንን ከቻይና ኮሚኒስት ፓርቲ ተለዋዋጭ ቴክኖሎጂ ጫና ለመጠበቅ ምክር ቤቱ ህግ በማውጣት ወደፊት እንደሚራመድ ዝተዋል። ቲክቶክ በተሰኘው ቁጥሩ እጅግ የበዛ ተጠቃሚ ያለውና አጭር ምስሎችን ለማጋራት የሚያስችለው የኢንተርኔት መተግበሪያ መታገድ እንደሌለበት ለማስረዳት የኩባንያው ሊቀመንበርና ዋና ስራ አስፈጻሚ ሻው ዚቹ ከዩናይትድ ስቴትስ ምክር ቤት ፊት ቀርበው ከአባላቱ ለቀረቡላቸው ጥያቄዎች መልስ ሰጥተው ነበር። ማካርቲ በዛሬው የትዊተር ገጽ መልእክታቸውም ምክር ቤቱ በዚህ መተግበሪያ ላይ ውሳኔውን እንደሚያስተላልፍ አስታውቀዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የመስታወት ዝግጅቶቻችን ጋር አብራችሁን ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መጋቢት 17 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
በአሁን ሰዓት የሚገመተው 50 ሺህ ወይም ከዛ በላይ ኢትዮጵያውያን እና ያው ደግሞ ኤርትራውያኖችም አሉ። ሳተርዴይ ክሊኒክ ማለትም ቅዳሜ የሚከፈት የነጻ ክሊኒክ በኮሚኒቲያችን ለመክፈት ተነስተናል። እዛ ላይ ደግሞ አሁን እንግዲህ ትልቅ ስራ አለብን።
የሰማችኋቸው በዩናይትድ ስቴትስ ቴክሳስ ግዛት ዳላስ ከተማ የሚገኘው የኢትዮጵያውያን ህብረተሰብ ማዕከል ፕሬዝዳንት የሆኑትን ወይዘሮ አዲስ ጥበቡን ነው። ማዕከሉ ለኢትዮጵያውያን ማህበረሰብ እየሰጠ የሚገኘውን አገልግሎት በምሽቱ ያስቃኙናል።
ሊሊ፣ ሳምንቱ እንዴት ነበር?
ሳምንቱ ደሬ እንግዲህ እንደተለመደው በስራ ተወጥረን ነው ያለፈው። ግን ደግሞ እዚህ ዩናይትድ ስቴትስ ያኮማትረን የሰነበተው ብርድ መውጣቱን የሚያበስረው የጸደይ ወቅት ጀምሯል። ጠፍተው የከረሙት አበቦችም ፈካ ፈካት ማለት ጀምሯል። ስለዚህ ትንሽ መንፈስ ነቃ የሚያደርግ ሳምንት ነበር።
አዎ፣ እንደውም እዚህ አሜሪካ ይህ ወቅት መግባቱን የሚያበስሩት ቼሪ ብሎሰም ብለው የሚጠሩት አንድ ከጃፓን የመጣ የቼሪ ዛፍ ዝርያ አበቦችን ሲያቆጠቁጡ የመመልከት ባህል አላቸው።
ልክ ነህ ዳሬ። እንደውም ይሄ ዛፍ ከጃፓን ህዝብ ለአሜሪካ ወዳጅነት እንደ አውሮፓን አቆጣጠር በ1912 በስጦታነት ከተሰጠ ጊዜ ጀምሮ ዛፎቹ ማበብ ሲጀምሩ እስከ 1.5 ሚሊየን የሚደርሱ ቱሪስቶች እንደሚመለከቱት መረጃዎች ያሳያሉ።
ስለዚህ እኛም እንደ አበቦቹ ፈካ ደመቅ በሚያደርግ ሙዚቃ ነው ዝግጅታችንን የምንጀምረው። ነዋይ ደበበ ጸዳል ውበቷ የደም ግባቷ ይለናል።
shut up, I crash on a ship on the game.
ናዋይ ደበበ የማይሰለቹ ስራዎች አንዱ የሆነውን ጸዳል ውበቷ የተሰኘ ሙዚቃውን ነው ሰምተን የተመለስነው። እንግዲህ ወደ ቀዳሚው መሰናዷችን እናልፋለን።
የጽኑ ሴቶች ሽልማት
የዩናይትድ ስቴትስ መንግስት በዋይት ሃውስ ቤተ መንግስት ባካሄደው 17ኛው ዓለም አቀፍ Women of Courage ወይም ጽኑ ሴቶች ሽልማት ከተለያዩ የዓለም ሀገራት ለተመረጡ 11 ሴቶች ሰጥቷል።
ሽልማቱ በሰላም ፍትህ ሰብአዊ መብቶችና እኩልነት ዙሪያ ለሚሰሩና ጥንካሬና መስዋዕትነትን ላሳዩ ሴቶች የሚሰጥ ሲሆን ዘንድሮ ሽልማቱን ካገኙ ሴቶች መካከል አንዷ ኢትዮጵያዊቷ ጋዜጠኛ ማዓዛ መሐመድ ናት። ማዓዛ ዘባቸውን ሴቶች አነጋግራ ድምጻቸውን በማሰማቷ ነው ሽልማቱ የተሰጣት። ሊሊ እንግዲህ ማዓዛን አግኝተሽ ስለ ስራዎቿና በኢትዮጵያ ስላለው የሚዲያ ሁኔታ አነጋግረሻታል። ወደዚያው እንለፍ።
ማዓዛ መሐመድ የዩናይትድ ስቴትስ መንግስት በየአመቱ የሚሰጥ የኢንተርናሽናል ወመን ኦፍ ካሬጅ ወይም ደግሞ ዓለም አቀፍ ጽኑ ሴቶች ሽልማት ዘንድሮ ከተሸለሙ 11 ሴቶች መካከል አንዷ ነሽ። ዛሬ ደግሞ እንግዳችን ሆነሽ በአሜሪካ ድምጽ ራዲዮ ስለተገኘሽ በጣም እናመሰግናለን።
እኔም በጣም አመሰግናለሁ ስቱዲዮአችሁ ድረስ ለጋበዛችሁኝ። እግዚአብሔር ይክብርልኝ።
እሺ፣ እንግዲህ የዓለም አቀፍ ጽኑ ሴቶች ሽልማትን ከተቀበልሽ በኋላ በተለያዩ የአሜሪካ ግዛቶች ስትዘዋወሪ ቆይተሻል። ካሊፎርኒያ ግዛት ላይ ደግሞ በሎስ አንጀለስ ከተማም አንድ ሽልማት እንደተቀበልሽ ሰምቻለሁ። እስኪ ምን አይነት ሽልማት ነው? አጠቃላይ በተለያዩ ግዛቶች ያደረግሻቸው ጉዞዎችስ ምን ይመስሉ ነበር?
አመሰግናለሁ። እዚህ ዋይት ሃውስ ላይ ፕሮግራሙ ከተካሄደ በኋላ ማርች 8 ላይ የእውቅና ሽልማቱ ከተሰጠ በኋላ 11 ሴቶች ወደ ተለያየ ስቴት ተከፋፍለን ነበር። እኔ ሄድኩት ወደ ዳላስ ነበር። እዛ የነበረን ቆይታ በጣም ብዙ በሰባዊ መብት ላይ የሚሰሩ ዩኒቨርሲቲዎች ላይ ሌክቸር የሚያደርጉ የሰባዊ መብት ተከራካሪዎችን እንደዚሁም ከሚዲያ ጋር የተገናኙ ቦታዎችን እና ይጠቅሙናል ብለን የሚታሰቡ አካላቶችን በሙሉ እንድናገኝ ኤክስፒሪንስ እንድናደርግ ሀሳባችንን እንድናካፍል የተለያዩ ፓናል ዲስከሽኖች ነበሩን። ሀሳባችንን አቅርበናል። መነሻ ጽሁፎችን ያመጣን ከሚመለከታቸው አካላት ጋር በብዙ መልኩ ተወያይተናል። ከመሄዳችንም በፊት እንደዛው እዚሁ ዲሲ ላይ የተለያየ ፕሮግራም ነበረን። ከዛ በኋላ ሎስ አንጀለስ ላይ ሁሉም ሴቶች አንድ ላይ ተሰበሰብን ማለት ነው። ከተለያየ ስቴት ተበታትነን የነበር ነው። ሌላ የነበረው ሌላኛው የእውቅና ሽልማት አሜሪካን ኢንተርናሽናል ውመን ኦፍ አንደርስታንዲንግ የሚባል ተቋም አለ። ያ ተቋም እንደገና ለዚህ ለ11ዱም ሴቶች ሌላ የእውቅና ሽልማት የሰጠበት ትልቅ የራት ፕሮግራም ነበረ።
እንግዲህ የአሜሪካ የውጭ ጉዳይ ሚኒስትር እንዳስታወቀው እኛም የተለያዩ ሚዲያዎችም እንደዘገቡት ይህንን ሽልማት እንድታገኝ ምክንያት ከሆኑ ዘገባዎች መካከል አንዱ በሰሜን ኢትዮጵያ በተካሄደው ጦርነት ጥቃት የደረሰባቸው ሴቶች በቦታው ሄደሽ አነጋግረሽ ድምጻቸው እንዲሰማ ማድረግሽ ነውና እስኪ የት አካባቢዎች ነው የሄድሽው? በማን ነው ጥቃት የደረሰባቸው?
ያ በዚህ በሰሜን አገራችን ክፍል ላይ በነበረው ጦርነት ሁሉም ሰው የአደጋው ተጋላጭ ነው። ሁሉም ሲቪሊያን ያልተጠቀው በሙሉ እንኳን አይደለም ሲቪሊያኑ ታጥቆ ያለውም በመቶ ሺዎች የሚቆጠር ሰዎችን አጥተናል። ያ ራሱ ትልቁ ዋጋ የከፈልንበት ሂደት ነው። በተጨማሪ ደግሞ ምንም የጉዳዩ ቀጥተኛ ተሳታፊ ያልሆኑ ራሳቸውን መከላከል የማይችሉ ህጻናትና ሴቶች ለጥቃት ሰለባ ሆነዋል። አንዳንዴ ያሰብሽበት ያመንሽበትና ዋጋ የምትከፊበት ጉዳይ ሲሆን ኦኬ ቤትሽ በተቀመጥሽበት በኑሮሽ ላይ የሚመጣ ሲሆን መከላከል እንኳናችን እና ትኩረት አድርጌ ስሰራ የነበረው ሴቶቹ ላይ እና ህጻናቶቹ ላይ ነበር። በተለይም ደግሞ ጾታዊ ጥቃት የደረሰባቸውን ኮላትራል ዳሜጅ አይደለም ይሄ ጾታዊ ጥቃት ኦን ፐርፐዝ የሚደረግ በጦር ሜዳ ያለብሽን ሽንፈትና በደል ሁሉ የምትወጭበት ከምንም ከጦርነት ከማሸነፍ ከመሸነፍ ጋር የማይገናኝ ግን ደግሞ ሴት ስለሆኑ ብቻ ይሄ ጥቃት የደረሰባቸው ብዙ ሺዎች አሉ። እኔ ላገኘሽ አልኩት ጥቂቶችን ነው ከሺዎቹ እና እነሱ ጋር ቀጥታ በያሉበት የሄድኩኝ የምችለው
በያሉበት ስቴት አካባቢ
ቦታዎች ለመንግስት ነው ኢንተርቪዎችን ማድረግ ችዬ ነበር። ክፍት ቦታዎች ወይም ደግሞ ከጦርነት ጋር ተያዛቸው ጦርነትን ባለበት ቦታ ላይ የሄድኩባቸው ቦታዎች አሉ። በጎንደር፣ በደባርቅ ንፋስ መውጫ፣ በወሎ እንደዚሁ በደሴ ወልዲያ አካባቢ፣ ከዛ መጨረሻ ላይ ወደ አፋር አካባቢ መሄድ ችዬ ነበረ። በዚህ ጦርነት ምክንያት ለጾታዊ ጥቃት የተጋለጡ ሴቶችን ኢንተርቪው ከማድረግም ከፍ ብሎ ምናልባት ደግሞ በሌሎች በአማራ ኤመርጀንሲ ፈንድ አማካኝነት የተለያየ ሕክምና እንዲያገኙ ሳይኮሎጂካል ትራፒ እንዲያገኙ ጥረት ስናደርግ ነበረ።
እንግዲህ እነዚህ ሴቶች የበቀል መወጫ ሆነዋል ትያለሽ፣ እና በማን ነው ጥቃቱ የደረሰባቸው?
ያ የበቀል መወጫ ኢንስንስ ጦርነት ላይ የሚደረግ ጉዳት የሚጠበቅ ስትዋጊ ሲቪሊያንስ ሊሞቱ ይችላሉ፣ ኮላትራል ዳሜጅ ነው የሚጠበቅ። ግን ጦርነት ስላለ የሴቶች መደፈር ኮላትራል ዳሜጅ ሊሆን አይችልም። ፐርፐዚ ካልተደረገ በእቅድ ካልተደረገ አስባለሁ ጥቃት የደረሰባቸው ጾታዊ ጥቃት የደረሰባቸው በቲፒኤልኤፍ ወታደሮች ከተማውን ተቆጣጠሩ በነበረበት ወቅት ጥቃት። ለምሳሌ ንፋስ መውጫ ላይ 8 ቀን ነው የቆዩት። እኔ አንድ አካባቢ ላይ ንፋስ መውጫ ላይ ብቻ ያናገርኳቸው አንድ አካባቢ ላይ 74 ሴቶች ተደፍረዋል 8 ቀን በቆዩባት ወቅት ማለት። ይሄ እኔ ያገኘኋቸው ራሳቸው መናገር የፈለጉ ተጨማሪ ቦታ ሰቆጣ አካባቢም እንደዚሁ ሄጄ ነበርና ማንነታቸው ሴትነታቸውን የተጠቀሙባቸው። ለዛ ነው እኔ እንደ በቀል የማየው። የትም ቦታ ቢፈጸም የትም ቦታ ቢደረግ ጾታዊ ጥቃት ከሆነ በቀል የሚደረግ ነው፣ ሆን ተብሎ የሚደረግ ነው እንጂ ድንገት የሚያጋጥም ነገር ስላልሆነ ነው እንደ በቀል ኮንሲደር ማድረግ።
እንግዲህ በሰሜን ኢትዮጵያ ግጭቱ በተስፋፋባቸው የትግራይ፣ የአማራ፣ የአፋር አካባቢዎች ጾታዊ ጥቃትን አሁን ያልሽውን ጨምሮ በርካታ የጦር ወንጀሎች ተፈጽመዋል። ይህንን ደግሞ ዓለም አቀፍ ተቋማት የመብት ቡድኖች አስታውቀዋል። እንግዲህ መዓዛ ግን በአማራና በአፋር ክልል ብቻ ጥቃት የደረሰባቸውን ሴቶች ድምፅ ነው ያሰማችው። በትግራይ ጥቃት የደረሰባቸውን ሴቶች ድምፅ አልሆነችም፣ በዚህም ወገኝተኝነት አሳይታለች ይሉሻል። እና ይህንን ወቀሳ እንዴት ታይዋለች? ወደ ትግራይ አካባቢ አልሄድሽም?
ትክክለኛ ጥያቄ ነው፣ የሚነሳ ጥያቄ ነው። አንደኛ በጣም ሁልጊዜ ይገርመኛል፣ ያው መዓዛ አማራ ናት። ስለዚህ አማራ ስለሆነች የሚነሳባት ጥያቄ ነው። የትኛውንም የትግራይ አክቲቪስት እና በትግራይ አካባቢ የተወለደ ሰው እንደዚያ ጥያቄ አጠይቁ። ለምን ለአማራ አልጮክም የሚባልና ቻሌንጅ የሚደረግ ትግራይ ይቻላቅ እስካሁን ድረስ። ኤኒዌይ መጠየቁ ፕራውድ ያደርገኛል። ጥሩ ነው። ሰውነት የሚሰማኝ ሰው እናት ብለው ተረድተውኝ ነው ብዬ ስለማስብ ማለት ነው። እኔ ክፍት ሆኖ መሄድ እስከቻልኩበት ርቀት ድረስ እሄዳለሁ። ያየሁትን የሰማሁትን መሰክራለሁ። በአሉባልታና በወሬ በምናምን ወደኋላ መቀር አይነት ሴት አይደለሁም። ግን ለትግራይ ለምን አልዘገብሽም ይሉኛል እና በአይኔ ያየሁትን እውነት ያጋሩኝን ህመም ሳልዘግብ አልቀርም። ሁለተኛው ፖይንት ልክ እንደ ማንኛውም ሰው ነው የትግራይን ሪፖርት የምሰማው። መሄድ አትችም ሊሄድ ብትይም መሄዳችም ነበር። በህወሓት ቁጥጥር ስር ነበር። ህወሓት ማለት ትላንትና ስታገለው የነበረ ድርጅት ነው። በአምባገነነት የምናውቀው ነው እና ያ ህዝብ እዛ ውስጥ እንዳለ አውቃለሁ። ትግሉ እንደዛ እንደነበር አውቃለሁ። ጦርነቱ ላይ ግን እኔ የጦርነት ዘጋቢ አይደለሁም። ሲቪሊያኑ ነው የምዘግበው፣ ሲቪል ክራይሲሱ ነው የምዘግበው። በቦታው ሄጄ ባየው ብሰማው እና ህመማቸውን ብጋራ በጣም ደስ ከሚለኝ ሰው ነው። ያን አደርጋለሁ፣ እኝም ወደፊትም አደርገው ነው። ግን እኛም ሁላችንም ስንሰማ የነበረው የትግራይ ጉዳይ ከኢንተርናሽናል ሚዲያ ነው፣ ከተለያዩ ዓለም አቀፍ የሰብአዊ መብት ተቋማት ነው። ያልተነገረለት አይደለም። በነገራችን ላይ ብዙ ተነግሮለታል፣ በብዙ ዓለም አቀፍ ተቋማት፣ የሰብአዊ መብት ተሟጋቾች፣ የአሜሪካን መንግስት ጭምር አቋም ይዞ ይህንን ሪፖርት ያደረገበት ነው። ያን ሪፖርት ተቀብለን እንደ አንድ ሚዲያ እኛም ዘግበናል። በቦታው ሄደን ማጣራት አልቻልም። አዎ የአቅም እንደገናም ደግሞ ሁኔታው ምቹ ስላልነበረ፣ ክፍት ስላልነበር ቦታው ላይ ሄደን መዘገብ አልቻልም። ዛት ዳዝ ኖት ሚን ግን የደረሰባቸው እንዲናይ ማድረግ አይደለም። ሪፖርት ያደረግኩትን ይሄን ካወቅኩኝ ሪፖርት ያልተደረገውን ማሰብ መገመት አያቅተኝም። የታፈነ ነገር ዝም የተባለ ነገር እንዳለ መረዳት አያቅተኝም። ግን እውነት መናገር በትክክለኛው ወይም በሚገባው አቅም ልክ ባይዘገብም ተዘግቧል። ዓለም አቀፍ ሚዲያ እንደውም ያልተዘገበው ኢግኖር የተደረገው የአማራው ጉዳይ ነው። የትኛውም ዓለም አቀፍ ተቋም ጉዳዩን በሙሉ እኔ እንደውም አሁን የደከመኝ ነገር በየኢንተርናሽናል ሚዲያው ጉዳዩ የትግራይ ብቻ አድርገው የሚጠይቁኝ ጥያቄ ነው። ስናት ሁሌ ትግራይ የሰሜኑ ክፍል በሙሉ በሶስት ክልላዊ መንግስት ቦታዎች ላይ ነበር ጦርነቱ ሲካሄድ ነበር። ሰሜኑ ላይ የተካሄደ ነው ጥቃቱም፣ በደሉም፣ ግፉም፣ ሞቱም
የሆነው በእነዚህ ሶስት ክልሎች አካባቢ ነው።
የሰሜን ኢትዮጵያ አጠቃላይ ግጭት ትግራይንም አፋርንም አማራ ክልልንም የሚነካ ግጭት ነው። በሶስቱም ክልሎች ውስጥ የሚኖሩ ሲቪል ማህበረሰቦች በዋናነት ተጎጂ የሆኑበት ጦርነት ነው። እኛም እንደ ሚዲያ በትግራይ ያሉ አክቲቪስቶች ሆኑ በሌላም ስናገኝ ተመሳሳይ ጥያቄዎችን እናቀርብላቸዋለን እና አንቺ እንዳልሽው በስራዎች በብዛት ትኩረት ያደረግሽው ግጭቱ ላይ ጥቃት የደረሰበትን ሲቪል ማህበረሰቡ ላይ ነው። በትግራይም ይሄው ሲቪል ማህበረሰቡ ከፍተኛ ጉዳት ደርሶበታል እና እንግዲህ ከሰላም ስምምነቱ በኋላ መንገድ ከተከፈተ በኋላ እና መግባት መውጣት ከተቻለ በኋላ ምናልባት ለመሄድ ሙከራ አድርገሽ ነበር ወይ? ወይም ደግሞ ሙከራ የማድረጉ ሀሳብ አለሽ ወይ?
እንዴት አይኖረኝም ማለት እንኳን እኔ አንድ ኢትዮጵያዊ ያልሆነ ሰው እንኳን ጋዜጠኛ ስለሆነ ብቻ መዘገብ ማየት ስላለበት ብቻ እየጠየቀ ነው ይሄንን ቦታ ለማየት ለመግባት ሪፖርቶችን ለማቅረብ። እንደው የሚገርምሽ ነገር የሰላም ስምምነቱ ከተካሄደ በኋላ ቲንግስ በጣም እየጠበቡ ነው የመጡት። እንደፈለግሽ ትግራይ ክልል እንደፈለግሽ ሄደሽ ዘግበሽ መውጣት የምትችበት እድል የለም። ግን እንደ ማንኛውም ጋዜጠኛ አሁን እስኪ በአይኔ ማየት መዘገብ እፈልጋለሁ።
እንግዲህ ስለ ወገንተኝነት ካነሳን አይቀር የኢትዮጵያ ሚዲያ በአብዛኛው ጽንፍ በመያዝ እንደ ችግር ይታይበታል። በተለይ ማህበራዊ ሚዲያው የአንቺ ሚዲያ የሚገኝበት ማህበራዊ ሚዲያ ለአንድ ብሔር፣ ለአንድ ሃይማኖት፣ ለአንድ ቡድን ብቻ ወግኖ ዘገባዎችን የማቅረብ ያ ሂደት በተለይ ይሄ ሙሉ መረጃን ሁሉን ነገር ያካተተ መረጃ እንዲሰጥ የሚጠበቀው የጋዜጠኝነት ስራን አደጋ ላይ ጥሎታል የሚሉ የተለያዩ አስተያየቶች አሉና አንቺ ይህንን እንዴት ታየዋለሽ?
እንዲና የምታረግ ነገር አይደለም። አክቲቪዝሙ ወይም ጆርናሊዝሙ ምናምን ብቻ አይደለም። ፖለቲካው ወደድንም ጠላንም የደምና አጥንት ፖለቲካ ሆኗል። ሰው ሪፖርቶችና ጋዜጠኝነት ምናምን ገለልተኝነት የሚጠይቁ ብዙ ነገሮች አሉ። የሰብአዊ መብት እንቅስቃሴዎች ምናምን ባያዝ ባያደርጉ ነው የሚገርመኝ። እኔ ለምን በዚህ ሁሉ ነባራዊ ሁኔታ ውስጥ ቁጭ ብለሽ እኔ አይን ይሄንን አልዘግብም ቢካዝ አማራ ያስብለኛል ያስፈርጀኛል ብዬ የማልፍ ሰው አይደለሁም። እኔ የማምንበት ነገር ግን የምዘግበው ነገር ከእውነት የራቀ ላለመሆኑ፣ እኔ የምዘግበው ነገር ሌሎችን አታክ ማድረጊያ መንገድ እንዳይሆን። አማራ በማንነቱ ምክንያት በደል ደርሶበታል፣ እየተገደለ ነው፣ ጄኖሳይድ እየተፈጸመበት ነው ብዬ ስናገር ሪፖርቴ ላይ የምጠነቀቀው ነገር ለዛ ካውንተር የሆነ ነገር ያስፈልጋል ማለት አይደለም። የምፈልገው ህግም የሰፈነባት ሰው በማንነቱ ምክንያት የማይጠቃባት በሰላም ወተን የምንገባባት ኢትዮጵያ እንድትኖረን ነው። ያንን ሳረግ ግን እውነቱን ከመካድ አይደለም የምጀምረው። እኔ ወገንተኛ እባላለሁ ብዬ ኢግኖር በማድረጌ የሚመጣ ለውጥ የለም። እውነቱን ተነጋግረን ሀቁን ተነጋግረን ነው ወደ ሶሉሽን መምጣት የሚቻለው። ስለዚህ ገለልተኛ እንዳትሆኝ የሚያደርጉሽ ብዙ ነባራዊ ሁኔታ አለ።
ገለልተኛ እንዳትሆኝ አለመዘገብ ሳይሆን ሚዲያው ያንድን ወገን ብቻ ችግር ወይም ያንድን ወገን በኩል የሚነሱ ሀሳቦችን ብቻ ከማንጸባረቅ ይልቅ በሁሉም ወገኖች በመላው ኢትዮጵያ የተለያዩ የፖለቲካ አለመረጋጋቶች፣ ግጭቶች፣ ሞቶች አሉ እና በኦሮሚያም፣ በትግራይም፣ በአማራም፣ በቤኒሻንጉልም፣ በሶማሊያም የሚከሰቱትን ግጭቶች በእኩል ደረጃ ማስተናገድ መቻል ያንን የመከፋፈል ሁኔታ አይቀንሰውም?
ይቀንሰዋል። ሚዲያ ያን የማድረግ ኃላፊነት አለበት። ቢሆን ነው የምንመርጠው፣ ሪኮመንድ የማደርገው እኔ ደስ የሚለኝ ያ ነው። ግን የምርጫ ጉዳይ ደግሞ አለ። አሁን ኢግኖርድ የተደረገውን እመርጣለሁ። የተሰማውን ጩኸት ማስተጋባት ሳይሆን የተረሳውን ሳይለንት የተደረገውን እንዲነገርለት ያልተፈልገውን ማይክሮፎን ልሰጠው ፈልጋለሁ። አደ ሴም ታይም ደግሞ ባላንስ ቢደረግ እንደ ባለሙያ ደስ ይለኛል። ባላንስ አደርጋለሁ። ባላንስ አልተደረገም ብዬ ግን ምትሆ ነገር የለኝም። አላማችን እኔ ምናልባት እንደ ሮሃ ሚዲያ ለታፈኑ ድምጽ መሆን ነው። ስለዚህ የታፈነውን ድምጽ እንሆናለን።
እዚህ ጋር ምናልባት በጋዜጠኝነትና በአክቲቪዝም መካከል ልዩነት አለ ብለሽ ታያለሽ? አንቺ ራስሽ ሊት ጋር ታስቀምጫዋለሽ?
ልዩነት አለው። አክቲቪዝም ማለት አንድን ሀሳብ ይዘሽ ቀዳሚ ሆነሽ መሪ ሆነሽ ሀሳቡን አድቮኬት ማድረግ ነው። የሚታታበት ነገር አለ። ኢትዮጵያ ውስጥ ብቻ አለም ዓለም ላይ ነው የሚታታው። ይሄ ኢትዮጵያ ውስጥ ሲመጣ አይደለም። ጆርናሊዝምና አክቲቪዝም ሁልጊዜ ኮንትራዲክት እያደረገ ያስቸግራል። ጆርናሊዝም ማለት ግን የራስሽ አቋም የለሽም ማለት አይደለም። እንደዚህ ናት ሚን ዝም ብለሽ ሁሉን ነገር ጠረጴዛ ላይ ገፍትረሽ ትተይዋለሽ ማለት አይደለም። እኔ ደግሞ ሁልጊዜም እንደምናገረው የራሴን ኦፒኒየን የማቀርብበት እድል ነው ለእኔ ሚዲያ ማለት።
ወደ ሌላው ጉዳይ ደግሞ እንለፍ። ሌላው ለሽልማት ያበቃሽ በኦሮሚያ ክልል ደምቢዶሎ ዩኒቨርሲቲ ይማሩ የነበሩ የአማራ ተማሪዎች መታገት ጉዳይ ነው። እንግዲህ በወቅቱ ወላጆች ድምጻቸውን ባሰሙበት ሰዓት የተለያዩ ሚዲያዎች ዘግበውታል። በሰዓቱ ደግሞ መንግስትም እነዚህን ተማሪዎች ወደ ወላጆቻቸው ለማስመለስ ግብረ ኃይል አቋቁም ያለሁም ብሎ ነበር። ይሄ ጉዳይ ምን ደረሰ? አሁንም የምትከታተዩ ጉዳይ ነው። ምን ላይ ነው ያለው?
መጀመሪያ ሪፖርቱን ሰማን። የምንችለውን ክትትል አደረግን። መንግስትም ግብረ ኃይል አቋቁም ያለው አለ። በፓርላማ ደረጃ ሁሉ መንግስት ጉዳዩ እንደሚከታተለው ተናገረ። በነገር ላይ መናገር ብቻ ሳይሆን የታጋሽ ተማሪዎች ቤተሰቦችን ቤተ መንግስት ድረስ ሁሉ አስጠርቶ በጉዳዩ ልጆቻቸው እንደተገኙ እንደሚመለሱ ናም ተብለው ምሳ ተጋብዘው ነው ወደ ያገራቸው የተላኩት። ከዛ በኋላ ግን እስካሁን ልጆቹ አልተገኙም። ያንን ነገር መናገር እንደውም እንደ ጥፋትም ሁሉ መታየት መንግስት እንደመቃወም መታየት የፖለቲካ ሻጥር እንዳለው መገለጽ ጀመረ። አማራ ክልል ለሜስ ለማስነሳት ነው እንጂ ልጆች ወደ ቤታቸው ተመልሰዋል ሁሉ የሚባል አጀንዳ መጣ ማለት ነው። ግን ዋን ቲንግስ ካሁን እስከመጨረሻው ደቂቃ እስከዚህ ሰዓት ድረስ እስከምናወራበት በትክክል ባረጋገጥኩት መረጃ ከቤተሰቦቻቸው ነው። ሌላ የተለየ መረጃ ምንጭ የለኝም። ቤተሰቦቻቸው በእነዚህ ልጆች አልተመለሱ።
ሌሎች በርካታ ጥቃቶች ባለፉት 4-5 ዓመታት ውስጥ ኢትዮጵያ ውስጥ ደርሰዋል። በወቅቱ በሰዓቱ ከመዘገብ ባለፈ እነዚህ ጥቃቶች ምን አይነት ፍትህ አገኙ፣ ተጠቂዎቹ ተጎጂዎች ውስጥ ምን ደረሱ የሚሉ ተከታታይ ዘገባዎችን በመስራት ረገድ ምናልባት ሚዲያው ድክመት አለበት የመርሳት ነገር እንደነዚህ አይነት ችግሮችን ፈጥሯል ትያለሽ?
ያ ኦፍኮርስ በደንብ ነው የተፈጠረው ይሄ ጉዳይ። አሁን እንደው እኔ ስለያዝኩት አጀንዳ ስለሆነ እንደው ለቅም ቢያስኩትም ለዛ ነው። እኔ ማለት አንደኛ ልጆቹ ላይ የሚወራው ነገር በጣም ስለሚያናድደኝ ነው። ተገኝተዋል ይባላል አልተገኙም። ዶክመንተሪ ለመስራት ያነሳሳኝም የጠፉ የሉም ስለተባለ ነው። ጭራሽ የታገተ የለም ነበር አሉ። ይኸው ቤተሰቦቻቸው ብለን ደግሞ 17ቱን ቤተሰብ ጋር ሄደን የሰራ ነው ነው በየቦታ እጅ የሰራሁት ነው። ሚዲያውንም የማልፈርድበት ጉዳይ ለላስት 4 ዓመት ያሳለፍ ነው ምስቅልቅል ነው። ሬስትለስ ነበር። ከዚህ የባሰ እኮ ብዙ ጉድ እያሳለፍን ነው። ባለፈው 4 ዓመት እኮ ነው ከ600,000 ሰው በላይ ያጣ ነው በጦርነት። ባለፈው 4 ዓመት እኮ ነው በቀን 1500 ሰው ወለጋ ላይ ታርዶ አድሮ የሰማ ነው። ባለፈው 4 ዓመት ነው መተከል ላይ ያሁሉ ሰው በኤክስካቫተር የተቀበረው። ትግራይ ላይ አሁን አልተዘገበም ገና ያልሰማ ነው ብዙ ታሪክ ሲከፈት ስና የምንሰማው ጉድ እስካሁን የሰማናቸውን ሰዎች ያጣ ነው። ረሃብ አለ፣ ድርቅ አለ። እና ያንን ሁሉ የተከታተለ ዴት ማድረግ ከባድ እንደሆነ ይገባኛል። ግን ደግሞ ማንተዋቸው ኮዞችም ሊኖሩ ይገባል። ስለዚህ እነዚህ ነገሮች በመተዋችን መንግስት የታደረሰው ብለን ጠያቂዎች፣ ሞጋቾች ባለመሆናችን ጀስትስ አልሰፈንም።
3 ጊዜ ያክል ለእስር ተዳርገሻል እና እነዚህ ክሶች የተደረሱ በምን ሁኔታ ነው የወጣሹ?
መጀመሪያ ክስ የለውም ኮማንድ ፖስት ነበር። ስለዚህ ዝም ብለሽ እስር ቤት ውስጥ ትከተቻለሽ። ያው ሲበቃቸው ነው የወጣሁት። እኔ ብቻ አይደለሁም፣ ብዙ የትግራይ ተወላጆች አብረውኝ ነበሩ። ከቤትሽ ወጣሽ ተከተትሽ። ከአንድ ቤት 5-6 ሰው እየመጣ በኮማንድ ፖስት ስም ነበር ያሳለፍ ነው። የሁለተኛው ክስ የት እንደደረሰ አላውቅም፣ አልተከሰስኩም። ኖርማሊ ገና ጊዜ ቀጠሮ ላይ ያለው በዋስ ነው የወጣሁት። ሶስተኛው ክስ ግን የተከስሽ የነበረው ሶስቱ ሁለቱም ክሶች ለህወሀት ኃይሎች መረጃ በማቀበል የጦር ሚስጥሮችን በማውጣት ሰዎች ጦርነቱ እንዳይዋጉ በማድረግ ምናምን ነበረ የሚለው። አይ ቲንክ የመጨረሻው ክስ ነጻ አውጥቻለሁኝ፣ ተከራክሬ መከላከል ሳያስፈልጋት ተብዬ ነጻ አውጥቻለሁ። ሁለተኛው ክስ እንግዲህ ህወሀት ከሽብር ስለተፋቀ ከሽብሩ ይቋረጣል ብዬ ኤክስፔክት አደርጋለሁ።
ግን እስካሁን አልተቋረጠም።
ክሱ ነበር። ይቀጥል አይቀጥልም አላውቅም ነበረ። ምንም ፍርድ ቤት የተጠራሁበት ሁኔታ አልነበረ።
እንግዲህ ባለትዳርና የአንድ ልጅ እናት ነሽ፣ እናት ሆነሽ የቤተሰብ አስተዳዳሪ ሆነሽ በእንደዚህ አይነት እስሮች እና እንግልቶች ውስጥ የጋዜጠኝነትን ስራ መስራቱ ምን ያክል ከባድ ነው? በልጅሽ ላይ በቤተሰብሽ ላይ ምን አይነት ተጽዕኖ አሳድሯል?
በደንብ ተጽዕኖ አለው። እንደውም በራስሽ የሚመጣው ተጽዕኖ ቀላል ነው። ገባሽ? አምንሽበት አይደለም የምታደርገው። ያ ለግሌ አይከብደኝም፣ ግን በተለይ ልጄን አንዳንዴ ያስባለሁ። እስር ቤት ውስጥ ሆኜ የልጄን ስሜት ሁሉ ያስበዋለሁ።
6 ዓመቷ ነው።
እና
አታቆመውም እሱ አይደል? ብትናፍቀኝ እኔ ብናፍቃት ምን ማድረግ እንደምችል አላቀም። እኔም ብትፈልገኝ ምን ማድረግ እንደምችል አላቀም። ሁሌ እሱ ነበር የሚሰማኝ። ግን ይህ ነው ለእሷ ነው የሚሰራው ብዬ ነው የማስበው። የተሻለ ነገር ይገባታል ብዬ ነው የማስበው። እንድትኮራብኝ ነው የምፈልገው። ነገ እንድትጠይቀኝ አልፈልግም። እኔ ነገ ታሪክ ሲጠይቀኝ ይህን አድርጌያለሁ የምለውን ነገር በማድረጌ ነው ተስፋ የማደርገው እንጂ እንደ ቤተሰብ ብዙ መልኩ ዋጋ አስከፍያቸዋለሁ ቤተሰቦቼን።
በህይወቴ ያሰጋኛል የምትይው ከዚህ በኋላ ምንድን ነው?
የሚገርምሽ ነገር እንደውም ፎርማሊ መንግስት ከሚያደርገው ነገር ከእሱ ከክልከላው በተጨማሪ ኢትዮጵያ ውስጥ በጣም ከፍተኛው ስጋት ኢንፎርማል የሆነው ጥቃት፣ ይሄ በመንጋ የሚደርስብሽ ፍረጃ። ግለሰብ ነው አግቶ ገንዘብ የሚጠይቅሽ፣ መንገድ የሚዘጋው። አሁን እኮ ከመንግስት በላይ የሆኑ ኢንፎርማል ግሩፖች ተፈጥረዋል። በዚህ ሁኔታ ውስጥ የትኛው ጋዜጠኛ ነው ከቦታ ቦታ ተንቀሳቅሶ አስፈላጊውን ሪፖርት መስራት የሚችለው? አንዳንዴ አማራ ክልል ሄዳ መዘገብ ስለቻለች ለምን ኦሮሚያ ክልል አልሄደችም? ግን እንዴት ነው ያለው የአማራ ክልልና የኦሮሚያ ክልል የሴኩሪቲ ሁኔታ? ሌጋል በሆነ መልኩ የሚመጣብሽ ነገር ኦኬ፣ መታሰር ነው፣ መጠየቅ ነው። ኦኬ እወጣዋለሁ፣ ዋጋ ከፍልበታለሁ። ገዳይሽና አጋችሽ ማን እንደሆነ በማታውቂበት ሁኔታ ላይ ነው እንግዲህ ሰው ጋዜጠኛው እንደውም እየሰሩ ያሉት ጥሩ ነው ባይ ነኝ። እና እነዚህ ሁሉ ነገሮች ተደማምረው በጣም ወረስት ያደረጉት ነው የጋዜጠኝነትንም ሆነ የሂውማኒቴሪያን ስራው እንዳጠቃለ።
እንግዲህ በዚህ ሁሉ ውስጥ አልፈሽ የጥቃት የደረሰባቸውን በተለይ ደግሞ ሴቶች ድምጽ በማሰማትሽ ነው የዓለም አቀፍ ጽኑ ሴቶች ሽልማቱን የተቀበልሽው። ምን ተሰማሽ?
በጣም ድብልቅልቅ ያለ ነው። ኦፍኮርስ እኔ ለመጀመሪያ ጊዜ ስሰማ ቀልድ ነበር የመሰለኝ ኖሚኔት መደረጌን። ከኤምባሲ ተደውሎ ሲነገረኝ ነው ከኔ የተሻሉ ብዙ የሰሩ ሰዎች አሉ ብዬ ስለማምን፣ እንደገና ደግሞ የዝም ብሎ የዴይ ቱ ዴይ ስራዬ ነው ብዬ ነው የምወስደው። ኦፍኮርስ ሪፖርቶችን ብቻ በመስማት አልጠግብም። እኔ ማየት ፈልጋለሁ፣ በምችለው መልኩ ሁሉ ሄጄ ማየት ፈልጋለሁ። ሄጄ ሳይ ላይፌን ሪስክ ውስጥ እያስቀመጥኩ እንደሆነ አውቃለሁ። በብዙ መልኩ ብዙ ነገር አጋጥሞኛል። ሄጄ እያንዳንዷ ቦታ ላይ ሰዎች ኢንተርቪው ስታረጊ ከግለሰቦች ጥቃት ጀምሮ ማህበረሰቡ ለዛ ምቹ አይደለም። ይሄ ነው የተደፈረች ሴት ኢትዮጵያ ውስጥ ታውቂያለሽ፣ ከደፋሪው በላይ ነው እሷ የምትገለለው። ያንን እንዳትገለል እንዴት አድርጌ ማስተካከል ማመቻ ለማሳመን ራሱ ወደዛ ትረችመንትን ኢንተርቪው እንዲመጡ ያደረግኩት ጥረት ኢንዲቪጁዋል ነው፣ ብቻዬን ነው ያን ነገር ሳደርገው የነበረው። እና ኢንዲቪጁዋል ሪስክ ስወስድ ልጄንም ሪስክ ውስጥ ከታለው ቤተሰቦቼን ሁሉንም። እና እነዚህ ሁሉ ነገሮች ነበሩ። ግን እኔ እውነት ስንናገር አድቮኬት ያደረግኩለት የተረሳውን ማህበረሰብ ነው፣ ኢግኖር የተደረገውን በማ በአለም አቀፍ ማህበረሰቡ። ሶ ያ የረሳው ማህበረሰብ ያ ኢግኖር ያደረገው ማህበረሰብ እኔ ድምፅ የሆንኩለትን ሰው ኮንሲደር አድርጎ ራሱ ከሆነ የሸለመኝ ለእኔ ትልቅ አዋርድ ነው። ለተረሱት ዝም ለተባሉት ሴቶችም ጭምር ነው እና ሽልማቱ ኮዙ የቆምኩለት የጮኩለት ጉዳይ እንደተሸለመ ነው ማስበው።
እንግዲህ ማዕዛ መሐመድ የዘንድሮ የኢንተርናሽናል ወመን ኦፍ ካሬጅ ወይም ዓለም አቀፍ ጽኑ ሴቶች ሽልማት ተሸላሚ በስቱዲያችን ተገኝተሽ ይህንን ቃለ መጠይቅ ስላደረግሽ በአድማጮቻችን ስም እጅግ አድርጌ አመሰግናለሁ።
እኔም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።
አድማጮች፣ ለሁለት ዓመታት በተካሄደው የሰሜን ኢትዮጵያው ጦርነት በአማራ ክልል ለደረሱ ጾታዊ ጥቃቶች የህወሓት ኃይሎች ተጠያቂ ሲደረጉ፣ በትግራይ ክልል ለደረሱ ጾታዊ ጥቃቶች ደግሞ የኢትዮጵያ መንግስት ኃይሎች፣ የኤርትራ ኃይሎችና የአማራ ልዩ ኃይሎች ተጠያቂ ይደረጋሉ። ሆኖም አብዛኞቹ ቡድኖች ለጥቃቱ ተጠያቂ አለመሆናቸውን ገልጸው ሲያስተባብሉ፣ የኢትዮጵያ መንግስት ጥቃቱን በማድረስ የተጠረጠሩ ጥቂት ወታደሮች በጦር ፍርድ ቤት ቀርበው ክሳቸው በሂደት ላይ መሆኑን አስታውቆ ነበር። የተባበሩት መንግስታት ድርጅት ከኢትዮጵያ ሰብአዊ መብት ኮሚሽን ጋር በጋራ ባካሄዱት ምርመራም በጦርነቱ የተሳተፉ ሁሉም ቡድኖች ጾታዊ ጥቃትን ጨምሮ የጦር ወንጀልና በሰብአዊነት ላይ የሚደርስ ወንጀል መፈጸማቸውን ይፋ አድርጓል።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶዋችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፍ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣
አስተያየቶቻችሁን ማጋሩን።
ተከታዩ ዝግጅታችን ደግሞ ለሥራ ወደ ተለያዩ የውጭ አገራት ሄደው ለሰብአዊ ጥሰት ችግሮች የሚጋለጡ ሰዎችን ይመለከታል። ኢትዮጵያውያን ሴቶችና የውጭ ሰራተኞች ቅጥር።
የኢትዮጵያ መንግስት በርካታ ዜጎች ኢመደበኛ በሆነ ህገወጥ መንገድ ወደ ተለያዩ ሀገራት በሚያደርጉት ጉዞ ለተለያዩ የሰብአዊ መብት ጥሰቶች እንደሚጋለጡ ገልጾ ያለምንም ተጨማሪ ክፍያ የውጭ ሀገር የሥራ ስምሪት የማመቻቸት ሥራም እየሰራ እንደሚገኝ ሰሞኑን ባወጣው መግለጫ አስታውቋል።
ልክ ነው። መንግስት ባወጣው በዚህ መግለጫ ላይ ሰራተኞች በብዛት ይሄዱባቸዋል ከሚባለው የሳውዲ መንግስት ጋር ሲደራደር መቆየቱና በዚያም መሰረት የሳውዲ መንግስት ለኢትዮጵያውያን ሰራተኞች ወራዊ የቅጥር ክፍያ ከፍተኛ ጣሪያ ነው ያለውን የ6900 ሪያል መመደቡን ገልጿል።
እንግዲህ ዳሬ በዚህ ዙሪያ አነጋገርካቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የህፃናትና ሴቶች መብቶች ኮሚሽነር መስከረም ገስጥም መንግስት በህጋዊ መንገድ ሰራተኞችን ወደ ውጭ ለመላክ ሁኔታዎችን እያመቻቸ መሆኑ መልካም ነገር መሆኑን ጠቁመው ሂደቱን የሚቆጣጠር አካልና በትክክል የተቀመጠ አሰራር ያስፈልጋል ብለዋል። የቀረውን ደግሞ በዚህ ዙሪያ ካዘጋጀው መሰናዶ ተከታትለን እንመለሳለን።
ለተሻለ የስራ ፍለጋ ወደ መካከለኛው ምስራቅ የሚሄዱ ሰዎች መደበኛውን ስርዓት ከመከተል ይልቅ በህገወጥ አዘዋዋሪዎች አማካኝነት ዜጎች ለጉልበት ብዝበዛ፣ ሴቶችና ህፃናት ደግሞ መደፈርን ጨምሮ ላልተፈለገ እርግዝና ለተለያዩ የአካል ጉዳትና መጉደል ችግሮች እንደሚዳረጉ የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር በቅርቡ በሰጠው መግለጫ አስታውቋል። ይህ ችግር መኖሩን የሚያውቁ መሆኑን የገለጹት የኢትዮጵያ ሰብአዊ መብቶች ኮሚሽን የህፃናትና ሴቶች መብቶች ኮሚሽነር መስከረም ገስጥ ኮሚሽኑ አጠቃላይ ሁኔታውን እየተከታተለና ሪፖርትም እያወጣበት መሆኑን ይናገራሉ።
የሴቶችና ህፃናት መብቶች ሁኔታ አመታዊ ሪፖርት ስናወጣም አጠቃላይ ህገወጥ የሴቶችና ህፃናት ዝውውር አንድ ኮሚሽኑን የሚያሳስበው ነገር መሆኑን ጠቁመናል። እንዲሁም ደግሞ በዚህ አመት ላይ ደግሞ አሁን በያዝነው አመት ላይ እንዳልኩ ከሌበር ማይግሬሽን ወይም ከስራ ጋር በተያያዘ ደግሞ የሚፈልሱ ሰዎችን ሁኔታ ጉዳይ ለማየት በቅርበት ደግሞ ለማየት እና መንግስትን የሚመለከታቸው አካላት ደግሞ የሚሰጡት ምላሽ ምንድን ነው የሚለውን ለማየት የተያዘ እቅድ አለ ማለት ነው። ስለዚህ እሱን ወደዛ ስራ ደግሞ ስንገባ በዝርዝር የምናየው ነገር ይሆናል። እንዲሁም አሁን ህገወጥ የሰዎች ዝውውርም በተመለከተም እንደዚሁ በቅርበት ለማየት እየሞከርን ያለነው ሁኔታ አለ። እሱንም ትራችንን ስንጨርስ ዝርዝር የምናየው ነው የሚሆነው ማለት ነው።
መንግስት የውጭ ሀገራት የስራ እድሎችን ዜጎች በአግባቡ እንዲጠቀሙ መክሯል። በሰራተኞች ላይ ይደርሳል ያለውን ይህን የሰብአዊ መብት ጥሰት ለመከላከል ያለምንም ተጨማሪ ክፍያ የውጭ ሀገር ስራ ስምሪትን የማመቻቸት ስራ መጀመሩንም የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ይሁን እንጂ የኢትዮጵያ ሰብአዊ መብቶች ኮሚሽን የህፃናትና ሴቶች መብቶች ኮሚሽነር መስከረም ገስጥ መንግስት በህጋዊ መንገድ ወደ ውጭ የመላኩን ስራ እያመቻቸ መሆኑን መልካም ነገር ቢሆንም ሂደቱን የሚቆጣጠርም አካልና አሰራር ያስፈልጋል ገዋል ይላሉ።
እውነት ለመናገር ይሄን በደንብ በቅርበት መንግስት የሚያቀርበው አማራጭ በደንብ እንዴት ነው የሚሰራው፣ ምን ያህል ነው የሚጠቅመው የሚለውንም ሲተገበር አላለን ወደ መሬት ወርዶ በቅርበት ማየት የሚጠይቅ ይመስለኛል። እንደገና ደግሞ ሰዎች ደግሞ ምርጫም ይኖራቸዋል። በተለያየ ሌላም በኩል ለመሄድ ይመርጡ ይሆናል። በግድ በዚህ ብቻ መሄድ አይኖርባቸውም። ስለዚህ ሌሎች ደህንነትን የጠበቀ መብታቸውን ያከበረ አማራጮች ውስጥ ደግሞ ምንድን ናቸው የሚለውንም በተጓዳኝ ማመቻቸት አስፈላጊ ይመስለኛል። ስለዚህ እነዚህ አሁን ህጋዊ የሆኑ ኤጀንሲዎች መኖራቸው እነዛን ደግሞ ህጋዊነት በደንብ መከታተል ምንድን ነው ከስራ መብት ጋር ወይም ከሌበር ስታንዳርድ ጋር በተጣጣመ መንገድ ነው ወይም የሚሰሩት ብሎ እነሱንም መቆጣጠር፣ ያው ምህዳሩንም ለእነሱ ማመቻቸት ስፔሱን ማመቻቸት እንዳለ ሁሉ እነሱንም መቆጣጠር እና ትግበራቸው ከህግም ከሰብአዊ መብት አግባብ ነው ወይ የሚለውን መከታተል ያስፈልጋል። ምክንያቱም ዜጎች የተለያዩ አማራጮችን መጠቀም ስለሚፈልጉም መብታቸውም ስለሚሆን ማለት ነው። እንግዲህ ይሄ ነው አንዱ ማድረግ ያስፈልጋል ብዬ በጣም ነው ጠቅለል ባለ ሁኔታ ልል የምችለው። በሌላ በኩል ግን መንግስትም በራሱ ደግሞ ማመቻቸቱ ያለምንም ክፍያ ያለምንም ውጣ ውረድ ማስተናገድ የሚቻልበት ሁኔታ ካለ ደግሞ ያ በጣም ጥሩ ነው። እንደ አጠቃላይ ማለት ፈልጌ ነው በመርህ ደረጃ በጣም ጥሩ ነገር ነው። ግን ደግሞ እንዴት ነው የሚተገበረው? እንዴት ነው ከመብትም ከህግ ጋርም በተጣጣመ ሁኔታ ይህን የሚያደርገው? ከሄዱም በኋላ ምን አይነት ነው ያለው ፎሎ አፕም ችግሮችም ካሉ የመከታተያ ሜካኒዝሙ ምንድን ነው የሚለውም መታየት ይኖርበታል ሲተገበር ብዬ ነው ልል የምችለው።
መንግስት ቀደም ሲል ኢትዮጵያውያን ሰራተኞች በሳውዲ አረቢያ በሚኖራቸው የስራ ቆይታ የተሻለ የስራ ክፍያ የሚያስገኝላቸውን ድርድር ከሳውዲ መንግስት ጋር ማድረጉን በተደጋጋሚ ሲያስታውቅ መቆየቱ ይታወሳል። ሰራተኞቹ በብዛት ይሄዱባቸዋል የሚባለውና ከኢትዮጵያ መንግስት ጋር ሲደራደር የቆየ የቆየው የሳውዲ መንግስትም ከሶስት አመት በኋላ ከኢትዮጵያ የቤት ሰራተኞችን ለመቅጠር ያቋረጠውን ውሳኔ አንስቷል። ለኢትዮጵያውያን ሰራተኞች ወራዊ የቅጥር ክፍያ ከፍተኛ ጣሪያ ነው ያለውን የ6900 ሪያል መመደቡን ገልጾ በህጋዊ መንገድ የሚመጡ ሰራተኞችን እንደሚቀበልና እንደሚያበረታታ በሰሞኑ መግለጫው አስታውቋል። ይሁን እንጂ የሳውዲ መንግስት ከሌሎች አገሮች ለሚመጡ ሰራተኞች ካወጣው ክፍያ ጋር ሲነጻጸር የኢትዮጵያው ዝቅተኛ መሆኑን ገልፍ ታይምስ ጋዜጣ የሳውዲ አረቢያ የሰው ሀብት ሚኒስትርን ጠቅሶ ከቀናት በፊት ካወጣው ዘገባ መረዳት ተችሏል። በዘገባው መሰረት ከፍተኛው ክፍያ የተመደበላቸው የፊሊፒንስ ሰራተኞች ሲሆኑ 17,000 ሪያል ይከፈላቸዋል። ከዚያ በመቀጠል ስሪላንካ 15,000፣ ኬንያ 13,000 እያለ ኢትዮጵያ 9,000 እና 7,500 የሳውዲ ሪያል ከሚከፈላቸው ኡጋንዳና ብሩንዲ ቀጥሎ የመጨረሻው ዝቅተኛ 6,900 ሪያል ወይም 1,800 ዶላር መሆኑን መረዳት ተችሏል። የኢትዮጵያ መንግስት የሥራ ስምሪት ስምምነቱን መደራደሩን ቢገልጽም ክፍያውን አስመልክቶ ከሳውዲ መንግስት ጋር በዚያ ጉዳይ ላይ አለመነጋገሩንና አለመደራደሩን ማመልከቱ ተዘግቧል። በዚሁ ጉዳይ የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስትርን ለማነጋገር ያደረግነው ሙከራ አልተሳካም። የሌሎቹንም ባለሙያዎች አስተያየት አካተን ወደፊት ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ከአሜሪካ ድምጽ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊነን።
ለተከታዩ መሰናዶ ደግሞ እንለፍ። የኢትዮጵያውያን ማህበረሰብ በዳላስ ቴክሳስ። በዩናይትድ ስቴትስ ቴክሳስ ግዛት ዳላስ ከተማ የሚገኘው የኢትዮጵያውያን ማህበረሰብ ማዕከል በዛ አካባቢ ለሚኖረው ኢትዮጵያዊና ትውልደ ኢትዮጵያዊ ማህበረሰብ ነጻ የሕክምና አገልግሎት የሚሰጥ አዲስ ክሊኒክ ማቋቋሙን በቅርቡ አስታውቋል።
ድርጅቱ በመጪው ዓመት በቴክሳስ ዳላስ ፎርት ለሚካሄደው 40ኛው የሰሜን አሜሪካ ኢትዮጵያውያን ስፖርት ፌዴሬሽን በዓል ለመሳተፍ ዝግጅት እያደረገ መሆኑንም የማዕከሉ ፕሬዝዳንት ወይዘሮ አዲስ ጥበቡ ለአሜሪካ ድምጽ ተናግረዋል።
የቤት ግዢና ሽያጭ ወይም የሪል ስቴት ኤጀንት ባለሙያም ጭምር የሆኑት ወይዘሮ አዲስ 40 አመታት አስቆጥሮ ሁለተኛው ትውልድ እየተረከበው ነው የሚሉት ይህ የህብረተሰብ ማዕከል እየሰጠ ስላለው የተለያዩ ማህበራዊ አገልግሎት ማጋርተውናል። ደረጀ በዚህ ዙሪያ ካንተ ጋር ወዳደረጋችሁት ቆይታ እንለፍ።
ትውልደ ኢትዮጵያውያን በዚህ አካባቢ ምን ያህል ይሆናሉ?
እንግዲህ ሲገመት በስታዲ ከዚህ በፊት ሰርተውት ወደ 35,000 ብለው ነበረ። 10 አመት ሆኗል እንደሱ ከሆነ። ስለዚህ በአሁን ሰዓት የሚገመተው 50,000 ወይም ከዛ በላይ ኢትዮጵያውያን እና ያው ደግሞ ኤርትራውያኖችም አሉ።
ምን ያህል ጠንካራ ነው ህብረተሰቡን እንዴት ይገለጻል? ለምሳሌ በተቋማት፣ በንግድ ተቋማት፣ በእምነት ተቋማት ቢገለጽ ዳላስ አካባቢ ያለው ትውልደ ኢትዮጵያ እንዴት ይገልጹታል?
እንግዲህ ከኮሚኒቲው ልጀምርና ኮሚኒቲያችን ኦርጋኒዜሽኑ የተፈጠረው ራሱ በዩሮፒያን አቆጣጠር 1984 ነው። ከዛን ጀምሮ ኦልሞስት እንግዲህ 40 አመት ተዋቅሮ የኖረ ኦርጋኒዜሽን አለ ማለት ነው። ህብረተሰብ ከሱ ጀምረ ወደ ቤተክርስቲያኖቹ፣ ወደ ሞስኮቹ ስትመለከት ደግሞ ቤተ እምነቶቹ ወደ 14-15 ቤተ እምነቶች አሉ በያለበት ትልልቅም ትንንሽም። ሰው ህብረተሰቡ በጣም ትልቅ ነው። ዲሲ ቨርጂኒያ ኤሪያ ባይሆንም በጣም ብዙ የኢትዮጵያውያኖች ቢዝነሶች አሉ። ከትራኪንግ ቢዝነስ ጀምረ፣ ከሱቆች ጀምረ፣ ከሬስቶራንቶች አልፈ ራሱ በሪል ስቴት ሙያ እንኳን የተሰማሩ ሰዎች ከ30-40 በላይ ናቸው። ስለዚህ በጣም የተጠናከረ ኮሚኒቲ አለ። እንደዚሁም ደግሞ ሜንሽን ማድረግ የምፈልገው እድራችን፣ የኮሚኒቲያችን እድር አለ፣ የኢትዮጵያ ኮሚኒቲ እድር። አሁን በአንድ እድር ውስጥ እንኳን 5,000 በላይ ሰው አለ። 2,500 ፋሚሊ በአንድ ላይ ሆኖ ማለት ነው።
የማህበረሰብ ማዕከሉ ከሚሰራቸው ዋና ዋና ነገሮች የምትሏቸው አሁን እየሰራቸው ያሉ ነገሮች ምንድን ናቸው? ምንድን ነው የሚሰራው?
እንግዲህ ይሄ ኮሚኒቲ በ1984 ነው የተመሰረተው ብያለሁ። ከዛን ጊዜ ጀምሮ እንግዲህ ሲያገለግል ቆይ። በጣም በርካታ ፈርስት ጀኔሬሽን የምንላቸው አገልጋዮች ነበሩ። ፈርስት ጀኔሬሽን አገልጋዮች ይህንን የትውልድ የኢትዮጵያውያኖች ወደዚህ ሀገር ሲመጡ የሚያጋጥማቸውን ችግሮች፣ የሚያስፈልጋቸውን ትምህርቶች፣ እርዳታዎች ሁሉ አጥንተው ይህን ኦርጋኒዜሽን ፈጠሩት። ሲፈጥሩት ከፖለቲካ ነጻ፣ ከዘር ነጻ አድርገው ነው የፈጠሩት። ፋይቭ ኦ ዋን ሲ አወቃቀር ነው ያለው። አወቃቀርን ትንሽ ደግሞ ሞር ኢን ዲቴል ብናገር ቦርድ ኦፍ ዲሬክተርስ አሉ። ከሱ ስር ደግሞ ኤግዜክቲቭ ኮሚቴ አለ። እኔ የኤግዜክቲቭ ኮሚቴው ቸርወመን ነኝ። እኛን እንግዲህ ሰከንድ ጀነሬሽን ለማለት ይቻላል። አባውት ከአምስት ዓመት በፊት ነው እዚህ ላገለግል የመጣሁት። የኮሚኒቲ አገልጋይ ነኝ። ከአንድ ፉል ታይም ሰራተኛ በስተቀር በሙሉ ነፃ አገልግሎት የሚያገለግል ህዝብ ነው ያለው። ወደ 150 ሰው በአመት ውስጥ ፕሮጀክት ውስጥ እየተሳተፈ ህብረተሰቡን ያገለግላል። የዛሬ 5 አመት ስንመጣ ሞር ፎርማሊ እንግዲህ ምንድነው ሮድ ማፕ እናደርገው ለህብረተሰባችን፣ እንዴት እንድረስ፣ በምን አይነት ሁኔታ እናሳድግ፣ from surviving to thriving ብለን ሰርቫይቭ ማድረግ ብቻ ሳይሆን ከዛ በላይ ተነስተን ደግሞ እንዴት ነው የበለጠ የምናንሰራራው፣ ኮሚኒቲያችንን የምናዳብረው የሚለውን ነገር ስንነጋገር ስድስት ነገሮችን ነው ያየ ነው። አንድ ህዝቡ አደራ የሰጠን ስለ ዩት ስለ ወጣቶቻችን ነው። የወጣቶቻችንን ነገር ተመልክተን ያንግ ኢትዮጵያን አሜሪካን አምባሳደርስ የሚባል ፕሮግራም ፈጠርን። ይሄ ፕሮግራም ራሱ አራት ፒለር አራት አቅንት ያለው ጀርባ ያለው ነው። ከካልቸራል እና ሶሻል ኢንጌጅመንት ማለትም ራሳቸውን አውቀው ማንነታቸውን አውቀው እርስ በራሳቸው ተዋውቀው፣ እኛ ማህበር አለን ትልልቆቹ ሰዎች ማለት ነው፣ እነሱ ልጆቹ ግን እርስ በራሳቸው የሚተዋወቁበት የሚጠናኑበት አብሮ የሚሰሩበት የሚለምዱበት ቦታ እንዲያገኙ ያንግ ኢትዮጵያን አሜሪካን አምባሳደር ፕሮግራም ተፈጠረ። ከሱ ሌላ ደግሞ ለልጆቹ የሚደረጉት ነገሮች ፕራክቲካል ትሬኒንግ እንዲሰሩ፣ በትምህርታቸው እንዲዳብሩ ሜንተርሺፕ ፕሮግራም እንደዚሁም ደግሞ የአይምሮ ጤና ኖሯቸው በራሳቸው ተረጋግተው ከወላጆቻቸው ጋር ተስማምተው ከህብረተሰቡ ጋር ተስማምተው የራሳቸውን ካልቸር ሳይተው በሌላው ካልቸር ደግሞ በሌላው ህብረተሰብ ውስጥ እንዴት አድርገው ሰርጸው ሰክሰስፉል እንደሚሆኑ ጋይድ የሚያደርጋቸው ፕሮግራም ነው። ፕሮግራም
ተጠናሉ።
በዚህ ውስጥ እስካሁን ድረስ ወደ 300 ወጣቶች አልፈዋል። አሁን እንግዲህ ከ3 ዓመት 4 ዓመት በፊት ነው ይሄ ነገር እየዳበረ የመጣው። እንደገና ደግሞ አሁን መለስ ብለን ምንድን ነው ከዚህ ደግሞ ወዴት ነው የምንወስደው ይህንን ነገር በማለት ላይ እንገኛለን። ሜንተርሺፕ ፕሮግራማችን ለምሳሌ በጣም እዚህ ሀገር ሰከንድ ጀኔሬሽን የምንላቸው ልጆች እዚህ እንግዲህ እንዳልኩ ኦርጋኒዜሽኑ 40 ዓመት ሊሞላው ነው። እዚህ መጥተው እንኳን ልጆቻቸውን ሁለተኛው ትውልድ እዚህ ያደጉ ሰዎችን ሰብስበን አድገው ተምረው ጥሩ ቦታ የደረሱ ሰዎችን ሰብስበን በየስራ ፈርጁ ማለትም በሜዲካልም ቢሆን በኢንጂነሪንግ ቢሆን በሁሉም አይነት በአርትስም ቢሆን ሜንተሮች ፈልገን እነሱን አዋቅረን ልጆቹን ጋይድ እንዲያደርጋቸው በየኢንትረስታቸው በየፍላጎታቸው የሚያጠነክሯቸውን ሁኔታ እየቀረጽን እንገኛለን። እስካሁን ልጆቹ ያው በካልቸራሊ እኛ ለማህበርም ስንሰበሰብ እንደምታውቀው ልጆቹ ወደ ጎን ናቸው፣ እይታ የለም ለልጆቹ። አሁን ግን እነሱን ፍሮንት ኤንድ ሴንተር አድርገን መሀል አስገብተን እነሱ እንዴት አብረውን ማደግ እንደሚችሉ ይሄ ሁለተኛው ትውልድ ደግሞ እንዴት ማገልገል እንደሚችል እያሳየ ነው። እርስ በራስ እየተሳሳቡ ኮሚኒቲያችን በደንብ ቢልድ እንዲያደርግ እያደረግን እንገኛለን።
አንደኛው ነው። ወጣቶቹ በኩል የምታደርጉት ነው። ሌላ ምን የምታደርጉት?
በሌላ በኩል ደግሞ በጣም በርካታ ህብረተሰባችን ወደ አዛውንትነት እየተለወጠ እድሜ እየገፋ ነው እና ለነሱ ደግሞ ሲኒየር ኤምፓወርመንት አድቮካሲ በሚል በዚህ ሀገር ያሉትን ጥቅማ ጥቅሞች ባለማወቅ ምክንያት ሳይጠቀሟቸው በራቸውን ዘግተው ለብቻቸው እህብ የሚሉ በጣም በርካታ አዛውንቶች ነበሩ እና እነሱን እንዴት ነው እርስ በራሳቸው የምናገናኘው፣ አንድ ቦታ ከአንድ አካባቢ የምናደርጋቸው፣ ያለውን ጥቅምና ጥቅሞችን እንዲጠቀሙ መንገዱን የምናሳያቸው፣ ጡረታቸውን በጤና እንዲያሳልፉ ደግሞ በሕክምናም ሆነ ሌላ እርዳታ እንዴት ነው የምናደርጋቸው የሚለውን ስላይም በጣም እየሰራን እንገኛለን። እንደውም ወደ 45 ፋሚሊዎች አንድ አፓርትመንት ገብተው አንድ ኮሚኒቲ እንዲፈጥሩ መንገድ ሆነናቸዋል። ከዚህም በላይ ደግሞ ጎይንግ ፎርወርድ 2023 ፎርማሊ ሲኒየር ኤምፓወርመንት ፕሮግራም ሲኒየር ሰፖርት ለመጀመር እቅዳችንን እየዘረጋን እንገኛለን።
አንድ ቤት ውስጥ እንዲገቡ አድርገናል ያላችኋቸው አዛውንቶቹን ተሰባስበው በአንድ ህንፃ ውስጥ እንዲኖሩ እና እርስ በራሳቸው እንዲገናኙ ነው ያስደረጋችሁት? ምንድን ነው? እንዴት ነው?
ትክክል ነው። ልክ ነው። እንደዛ ነው። አዎ፣ የየራሳቸው አፓርትመንት አላቸው፣ ግን አንድ ኮምፕሌክስ ውስጥ ገብተው በትንሽ ዋጋ በጣም ጽድት ያለ ቆንጆ ቦታ እየኖሩ እንደውም ከዛ በላይ ደግሞ ይሄ ሜዲኬር ሜዲኬድ የሚከፍለው አንዳንድ ነገሮች አሉ። ብዙ ህብረተሰባችን ሳውቀው ሳይገለገልበት የሚቆይ ነገሮች ማለትም ትንሽ አቅመ ደካማ ከሆኑ ሰው እየመጣ ቤታቸው ድረስ ላንደራቸውን የሚሰራ ቤታቸውን የሚያጸዳ እዚሁ ምግባቸውን የሚሰራ ወደ ሐኪም ቤት የሚያመላልሳቸው ሾፒንግ የሚወስዳቸው ኢንተርቴን የሚያደርጋቸው ሁሉ በመንግስት የሚከፍል መንግስት እየከፈለ እንደዚህ የሚጠቀሙት ነገሮች አሉና ካለማወቅ በያለበት ቁጭ ብሎ ያሉትን ህብረተሰባችንን በዚህ የሚገኙትን በዚህ ሁኔታ ያሉትን ሰዎች እርዳታ የሚያገኙበትን ሁኔታ አመቻችተናል።
እንግዲህ በርካታ ነገሮች እንደምትሰሩ ነው የሚሰማው።
በጣም ብዙ በርካታ ነገሮች
ነው። ሶስተኛ ዋና ዋና ከምትላቸው አንድ ሁለቱን ጨምሩልንና ወደ ሌሎች ጥያቄዎች እንሄዳለን።
ሶስተኛ ደግሞ 2019 አካባቢ ትልቅ የሄልት ፕሮፌሽናል ኦርጋኒዜሽን አለ፣ የጤና ባለሙያተኞች ኦርጋኒዜሽን በዳላስ አለ። የራሳችን ሰዎች የተማሩ በጣም ብዙ ሳይንቲስቶች ብዙ ከምና ዓለም ውስጥ የሚሰሩ ትልልቅም ሰዎች እንዲሁም በእድሜያቸውም ያንገር የሆኑ ሰዎች አሉና ከነሱ ጋር አብረን ተቀናጅተን በመንሰራ ሰዓት ኮቪድ መጣ። ኮቪድ ሲመጣ እንደውም የበለጠ ቤንዚን ሰጠው ለነገሩ አብረን እንድንሰራ አደረገንና ከነሱ ጋር 30 የሚሆኑ ናቸው። ከነሱ ጋር ሆነን የህብረተሰባችንን ሄልት እንዴት ነው ይሄንን የመጣብንን ዱብዳ እናሳልፈው በሚል ጊዜ ካውንስል ሰራ የነበረው ከነሱ ጋር ምንድነው በሳምንት 3 ጊዜ ሚት ያደረግን በየአባያተ ክርስቲያኖች ውስጥ በየመስጊዶች ውስጥ በየያለበት ኮሚኒቲ ሴንተሮች ምኖች ያስተማረን አብረን ከነሱ ጋራ። እንደዚሁም ደግሞ ሰው በኮቪድ በታመመ ሰዓት አንድ ጊዜ አንድ በድሩም ውስጥ አንድ ሜንታሪት ውስጥ 2-3-4 ቤተሰብ ያለበት ቦታ ሲሆን አንድ ሰው ሲታመም ምንድነው እናረጋው የሚለው ቦታ ተከራይተን ታመመን ማሳረፊያ ምግብ እንዴት ነው የምናቀብላቸው የሚለውን ሁሉ አዋቅረን በኮሚቲ ስንሰራ ቆየን። አሁን እንግዲህ ይሄ ኮቪድ ትንሽ ጋብ እያለልን ሲመጣ በጣም ብዙ ያየ ነው የተመለከትነው ነገር በህብረተሰባችን ክሊኒክ እንደሚያስፈልግና የጤና ክትትሎች በጣም እንደሚያስፈልጉ ተገነዘብን። ስለዚህ ከነሱ ጋር እንዳለን ሌላ ኦርጋኒዜሽን ሶስተኛ ኦርጋኒዜሽን አነጋግረን ሳተርዴይ ክሊኒክ ማለትም ቅዳሜ ቅዳሜ የሚከፈት የነጻ ክሊኒክ በኮሚኒቲያችን ለመክፈት ተነስተናል። እዛ ላይ ደግሞ አሁን እንግዲህ ትልቅ ስራ አለብን።
ዘንድሮ በሰሜን አሜሪካ ኢትዮጵያን የስፖርት ውድድር የሚካሄደው በዳላስ ነው ፌዴሬሽኑ አስተዋውቋልና ይህን አጋጣሚ እንዴት ነው ልትጠቀሙበት ያሰባችሁት?
እንግዲህ እግር ኳስ መዋቅሩ በዚህ አመት ዳላስን በመምረጡ በጣም ደስ ብሎናል። ያው ከነሱ ጋራም ቦታ የመፈለግ አገልግሎትንም አብረን የመስራትንም አገልግሎትንም እየፈጸምን እንገኛለን። ከዚህም በኋላ ደግሞ ፕሬፓሬሽኑ ላይ የምንረዳቸው አብረን ኮላቦሬት የምናደርጋቸው ነገሮች በርካታ አሉ፣ ሁልጊዜም አሉ። 40ኛው የሰሜን አሜሪካ የእግር ኳስ ጨዋታ በመሆኑ ደግሞ ይሄ ትልቅ የታሪክ ቦታ መሆኑ የተጀመረው ዳላስ ስለነበረ እዚህ ተመልሶ መምጣቱ በጣም ደስ ብሎናል።
እሷም ኩራት አለች ማለት ነው።
እሷም ደግሞ ትንሽ ኩራት አለች። አዎ ለሁላችንም ኩራት ነው። እግር ኳሱ 40ኛውን አመት ያከብራል። የኢትዮጵያን ዴይ ደግሞ ሴፕቴምበር 2nd እና 3rd የሚካሄደው 20ኛ አመቱን ያከብራል በዚህ አመት። ስለዚህ ሁለት ትልልቅ ነገሮች ዝግጅት ላይ እንገኛለን ማለት ነው። በዚህ አጋጣሚ የሰፈኔ ፕሬዚደንት አብሪ ኑርልኝ እንደዚሁም ደግሞ ዘውገ ቃኘው የሰፈኔ ውስጥ ያገልጋይ ነው ለብዙ አመታት፣ እንዲሁም ደግሞ የኢትዮጵያ ሬዲዮ የኢትዮጵያን ኮሚኒቲ ሬዲዮ ላለ ፉት 30 አመቶች ደከመኝ ሳይል እያንዳንዱን እሁድ የሚያዘጋጅልን እሱ ነው። እነሱ አብረውን ሆነው እንግዲህ የዚህን የሰፈኔን ደም ሌሎችም አብረው የሰፈኔ በዚህ አመት በጣም ደስ የሚል ሁኔታ ሆኖ እንደሚያልፍ እርግጠኛ ነኝ።
በዚህ አጋጣሚ አሜሪካ ውስጥ ካሉ ክፍለ ግዛቶች ወይም አካባቢዎች ዳላስ የሚመጡ ሰዎች እየበዙ ነው የሚል ነገር ይነገራል። እዚህ ሀገር ምንድነው ምክንያቱ? እንደነው ዳላስ ምን አለ?
ዳላስ ምን አለ? ዳላስ እንግዲህ ጠቅላላ አሜሪካዊ አሁን ባለበት ሰዓት 6.7 ቅድም እንዳልኩት ሚሊዮን ሰዎች አሉ። ወደፊት ወደ 13-16 ሚሊዮን ድረስ ይደርሳል ይባላል። ዳላስ በጣም ዳይቨርስ የሆነ ኢኮኖሚ አለው። ማለትም ሰርቪስ ብቻ ኢንዱስትሪ፣ አገልግሎት ኢንዱስትሪ ብቻ ሳይሆን የአይቲ ኢንዱስትሪ አለ፣ ሁሉ ብዙ ኢንዱስትሪ አለ። እና በኢኮኖሚ እንኳን አገር ዓለም በሚመታበት ሰዓት የ2008 ሰዓት ዳላስ ያን ያህል አልተመታም፣ እንደ ሌላው ቦታ አልተመታም። እና ስቴብል የሆነ ኢኮኖሚ አለ። በጣም በርካታ the highest number of Fortune 500 companies ማለትም በጣም ከፍ ያሉ ኮርፖሬሽኖች እዚህ ሄድኳርተራቸው እዚህ ነው።
ዋና
ጽህፈት ቤታቸው ማለትም አሁን ሰምተህ ከሆነ AT&T ብትል፣ American Airlines, State Farm, 7-Eleven, Pepsi Cola, በጣም ብዙ companies, Texas Instruments, all of which are Fortune 500 company የሆኑ በሙሉ ሄድኳርተራቸው ዳላስ ፎርት ወርት ውስጥ ነው። እንግዲህ ሰውን የማሳተፍ በስራ ዓለም ላይ በየአይነቱ ስራ የማሳተፍ ሁኔታዎች አሉ እና እንትን ነው ጠንከር ያለ ኢኮኖሚ ስላለ ሰው ወደዚህ እየፈለሰ ይመጣል። ሌላው ነገር ደግሞ ቤት ለመግዛትም ከሌላው አሁን እየተወደደ መጥቷል። በጣም ህዝብ እየፈለሰ ወደዚህ እየመጣ ስለሆነ ነገር ግን ስቲል አሁንም ቢሆን ከሌላው ከካሊፎርኒያ፣ ከኒውዮርክ፣ ከዲሲ ትንሽሻል ይላል የቤት ዋጋ። ስለዚህ እዚህ መጥቶ በተለይ ደግሞ ለኛ ህብረተሰብ ሌላ ሀገር ኒውዮርክ፣ ዲሲ ምናምን ሰማው ሁለት ሶስት ስራ እየሰራ ነው ሰው ህይወትን የሚቋቋመው እና እዚህ ሲመጣ ግን በአብዛኛው አንድ ስራ ይዞ በአንድ ስራ ህይወቱን መምራትና ልጆቹን ማቅረብ ሁኔታዎች አሉ። ስለዚህ ሰው ወደዚህ በጣም እየፈለሰ እየመጣ ነው።
በጣም አመሰግናለሁ ወይዘሮ አዲስ።
አሜን ቴንክ ዩ በጣም ስለ እድሉን ስለሰጠህን አመሰግናለሁኝና ያው ለየሰፈኔ ለሳከሩ እንደምናችሁ ተስፋ እናደርጋለን። በዳላስ ከተማም ያሉ በዚህ አጋጣሚ በጣም ማመስገን እንፈልጋለሁ እስካሁን ድረስ እዚህ ላደረሱ አባቶች እናቶች ለአርባ አመት ኮሚኒቲውን አንድ ላይ አድርገው አሳስረው ይዘውን እዚህ ያደረሱን ሰዎች ምስጋና ለማቅረብ እፈልጋለሁ። እንዲሁም ደግሞ ለሁለተኛ ትውልድ ላሉ ሰዎች አቅም ላላቸው ፕሮጀክት ላይ ለመሳተፍ ወቀት ላላቸው መሳተፍ የሚፈልጉ ሰዎች ወደ ኮሚኒቲያችን ጥሪያችንን እናቀርባለን። በጣም በርካታ ስራዎች አሉና ግዛታቸውን ጎሽጎሻቸውን እንፈልጋለን።
ጥሩ ነው መልእክቶ ደርሷል ብለን ተስፋ እናደርጋለን። በጣም አመሰግናለሁ ወይዘሮ አዲስ መልካም ጊዜ።
ቴንክ ዩ
ወይዘሮ አዲስ ጥበቡ ከኛ ጋር ስለነበራቸው ቆይታ በጣም እናመሰግናለን።
እንግዲህ ዝግጅታችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን አንድ ሙዚቃ መጋበዝ ይኖርብናል።
እንግዲህ ሞቅ አርገን ነው የጀመርነው። አሁንም ሞቅ እንዳለ እንድንጨርስ አድማጮቻችንን የሚካኤል በላይነህን ሳይሽ እሳሳለሁ ዜማ ጋብዛቸው።
ይቻላል? ሚካኤል በላይነህ ይቀጥላል።
መውደዴ እውነት ነው ልቤም ካንቺ ጋር ነው ውስጤን ነው ማምነው akale badono no that is unet no lipem kajigarno wisten no mam no akale badono saishi sasalo Oh,
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበር። አብራችሁን ስለቆያችሁና መሰግናለን። ሰላም ደናደሩ። Thank you.